Gambino VOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። ከጽዮን ግርማ ጋር አብረናችሁ እንጓዛለን።
ሰላም እንደምናመሻችሁ። በዛሬ ጋቢና ቪኦኤ ላይ ከሊቢያ ተነስተው በሜዲተራኒያን ባህር አቋርጠው ወደ ጣሊያን ለመግባት በጉዞ ላይ የነበሩና የተለያዩ ጉዞዎች ባጋጠሟቸው አደጋ የድረሱልኝ ጥሪ ያሰሙ 1500 በጣሊያን ባህር ላይ ጠባቂዎች አማካኝነት ሕይወታቸው ተርፏል።
በብዛት ምዕራብ አፍሪቃ ሀገሮች የነበሩት ግን ወደ እስከ 400 የሚሆኑ የአበሾች እንዳሉ ግን ትክክለኛ ቁጥሩ ይሄ ማለት ትንሽ ያስቸግራል። ህጻናቶችም አሉ፣ ሴቶችም አሉ፣ እርጉዞችም ነበሩ።
አጀንሲያ አበሻ የሚባል ስደተኞችን የሚረዳ ቡድን የሚመሩት አባ ሙሴ ዘራይን በጋቢና አሳፍረናል።
በሌላ በኩል ደግሞ በሊቢያ የትሪፖሊን የባህር ኃይል አቋር የሚቆጣጠረው ቡድን ከ1200 በላይ የሚሆኑ ወደ ጣሊያን ጉዞ የጀመሩ የባህር ላይ ስደተኞችን ይዞ ወደ ኋላ በመመለስ ወደ እስር ቤት አስገብቷቸዋል። ዝርዝሩን ይዘናል።
ሌላኛው ዘገባችን ደግሞ የጦርነትን አሰቃቂ ሁኔታ ያሳየናል። ቤተሰቦቻቸው በተቀበረ ፈንጂ አደጋ ኑሯቸው የተመሰቃቀለ እናትንና ልጆች እንደዚሁም ባለቤታቸውን ታሪክ ኢትዮጵያውያንና ኤርትራውያን በዝግጅት ክፍላችን ሰምተው ባደረጉት ልገሳ ሕይወታቸው ተለውጧል። ታሪኩን ይዘናል።
ተደሲተለኹ ብኣኻትኩም ተሓጒሰ ኣነ ጽቡቕ የኒ ኮዝዳ ጽቡቕ ኣለዉ ጥሜት የለን ሽግር የለን ህዝድ ኣሻላኻትኩም
በእናንተ በጣም ተደስቻለሁ። እኔ በጣም ደህና ነኝ፣ ልጆቹም ደህና ናቸው። ረሃብ የለም፣ ችግር የለም፣ ቆሻሻ የለም፣ ቅማል የለም። በጣም ጥሩ ነው ያሉት። በልተን ጠግበናል። ለኢትዮጵያውያንና ለኤርትራውያን በጣም ደህና ናቸው ያሉት በጣም አመስግነዋል። በሉና ንገሩልኝ።
ዛሬ የሬጌ የሙዚቃ ንጉሥ ቦብ ማርሊ ልደት ነው።
ቦብ በእውነቱ እኔ ሲጀመር ኢትዮጵያዊ ነኝ ብሎ የክሌም ያደረገ ሰው ነው። ሲቲዘንሺፑን ራሱን ከዛ አልፎ ባብ ዓለም ላይ በሙዚቃ ዓለምን የቀየረ ሰው ነው በእውነቱ።
መልካም ልደት ቦብ ማርሌ። ዘለቀ ገሰሰን ዛሬ በጋቢና አሳፍረናል። ሁሉንም ከዝግጅታችን ታገኛላችሁ። ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
አጠር ያሉ የምሽቱን ዜናዎች ልናስደምጣችሁ ተመልሰን መጥተናል። ከሊቢያ ተነስተው በሜዲተራኒያን ባህር አቋርጠው ወደ ጣሊያን ለመግባት በጉዞ ላይ የነበሩና ባጋጠማቸው አደጋ የድረሱልኝ ጥሪ ያሰሙ 1500 በጣሊያን ሰዎች በጣሊያን የባህር ላይ ጠባቂዎች አማካኝነት ሕይወታቸው መትረፉን በስራው ላይ የተሰማሩ ገልጸዋል። በአንድ ጊዜ ሳይሆን በተደጋጋሚ የተደረጉ የድረስልኝ ጥሪ የተረፉ ናቸው። በሌላ በኩል ደግሞ በሊቢያ የትሪፖሊን የባህር ኃይል የሚቆጣጠረው ቡድን ከ1200 በላይ የሚሆኑ ወደ ጣሊያን ጉዞ የጀመሩ የባህር ላይ ስደተኞችን ይዞ ወደኋላ በመመለስ ወደ እስር ቤት አስገብቷቸዋል። ይህ የሆነውም ከሁለት ቀናት በፊት ባሳለፍነው ቅዳሜና እሁድ ነው። በሁለቱም ተጓዦች ውስጥ ኢትዮጵያውያንና ኤርትራውያን ይገኙበታል።
ከአፍጋኒስታኗ ዋና ከተማ ካቡል ከሚገኘው የጠቅላይ ፍርድ ቤት ህንጻ አቅራቢያ የፈንጂ ፈንድቶ አጥፍቶ ጠፊ እስካሁን በታወቀው 20 ሰዎች ሲገደሉ ሌሎች ቁጥራቸው 40 የሚደርሱ ሰዎች መቁሰላቸውን የመንግስት ባለስልጣናት አስታወቁ። ከሟቾቹ አብዛኞቹ የፍርድ ቤቱ ሰራተኞች መሆናቸውም ተመልክቷል። ሁለት ሴቶችና አንዲት ሕፃንም በጥቃቱ መገደላቸው ተረጋግጧል። የአፍጋኑ ፕሬዚዳንት አሽራፍ ጋኒ ሰብአዊነት የጎደለውና ምህረት የማይደረግለት ሲሉ ጥቃቱን አውግዘዋል። ድንገቱን አስመልክቶ ተጨማሪ መረጃዎች በመምጣት ላይ ቢሆኑም እስካሁን ለጥቃቱ ኃላፊነት የወሰደ ወገን የለም።
የዩናይትድ ስቴትሱ የፌዴራል ከፍተኛ ፍርድ ቤት በዛሬው ዕለት ፕሬዚዳንት ዶናልድ ትራምፕ በሰባት የእስልምና ተከታይ ሀገሮች በሆኑ ሰዎች ላይ በጣሉት የጉዞ እቀባ ዙሪያ የሁለት ወገን የቃል መከራከሪያዎችን ይሰማል። ፕሬዚዳንቱ ያሳለፉት ይህ የእቀባ ትዕዛዝ ከሰባቱ የእስልምና ሀገሮች የሆኑ ሰዎችና የስደተኞች ወደ አሜሪካ የሚያደርጓቸውን ጉዞዎች የሚያግድ ነው። አድማጮች፣ ለሰዓቱ የያዝናቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶች ጋር አብራችሁን ቆዩ።
የጋቢና ጉዞአችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማእግዜርና
ጽዮን ግርማ አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱጌዘር።
ቀዳሚ የጋቢና ጉዞአችን የሚሆነው ወደ ሜዲትራኒያን ባህር ነው። ከሊቢያ ተነስተው የሜዲትራኒያን ባህርን አቋርጠው ወደ ጣሊያን ለመግባት በጉዞ ላይ የነበሩና ባጋጠማቸው አደጋ የድረሱልኝ ጥሪ ያሰሙ 1500 በጣሊያን የባህር ላይ ጠባቂዎች አማካኝነት ሕይወታቸው መትረፉን በስራው የተሰማሩ ገልጸዋል። በአንድ ጊዜ ሳይሆን በተደጋጋሚ የተደረጉ የድረሱልን ጥሪ የተረፉት ናቸው ከላይ የጠቀስ ናቸው። በሌላ በኩል ደግሞ በሊቢያ የትሪፖሊን የባህር ኃይል የሚቆጣጠረው ቡድን ከ1200 በላይ የሚሆኑ ወደ ጣሊያን ጉዞ የጀመሩ የባህር ላይ ስደተኞችን ይዞ ወደ ኋላ በመመለስ ወደ እስር ቤት አስገብቷቸዋል የሚሉ ዘገባዎችም አሉ። ይህም የሆነው ከሁለት ቀናት በፊት ባሳለፍነው ቅዳሜና እሁድ ነው። በሁለቱም ተጓዦች ውስጥ ኢትዮጵያውያንና ኤርትራውያን ይገኙበታል። ጽዮን ግርማ በስዊትዘርላንድ በአፍሪካ ቀንድ ስደተኞች ዙሪያ የሚሰሩት አጀንሲያ አበሻ የተባለ ቡድን የሚመሩት አባ ሙሴ ዘራይን አነጋግራ ተከታዩን ዘግባለች።
የተለያዩ የአፍሪካ ሀገር ስደተኞች ከሊቢያ ተነስተው ወደ ጣሊያን የሚያደርጉትን አስቸጋሪና ሕይወት አስከፋ የባህር ላይ ጉዞ አሁንም አላቋረጡም። ከፊታቸው ያሉ ተጓዦች የትኛውንም ያህል አደጋ እንደገጠማቸው ቢሰሙ የኋለኛዎቹ በብዛት ከፕላስቲክ በተሰሩ መርከብና ጀልባ እየተሳፈሩ ጉዞ ይቀጥላሉ። ባሳለፍነው ጥር 27 ቅዳሜና ጥር 28 እሁድ ዕለትም እንዲሁ በተመሳሳይ በባህር ላይ ጉዞ ሲያደርጉ ችግር የገጠማቸው 1500 የሚሆኑ ስደተኞች በጣሊያን የባህር ላይ ጠባቂዎች ህይወታቸው ሊተርፍ ችሏል። ስለዚሁም ስለ ስደተኞች ሁኔታና ስለ ባህር ላይ ስደት የምትዘግበው ጄስፊን ማኬን ለአሜሪካ ድምጽ ስለ ሁኔታው ተናግራለች። አባ ሙሴ ዘራይ በስዊዘርላንድ የካቶሊክ ቄስ ናቸው። የአፍሪካ ቀንድ ስደተኞችን በማማከርና ችግር ሲገጥማቸው ለሚመለከታቸው አካላት በማሳወቅ በዛ አካባቢ ያለው ሁኔታ ተከታትለው ይሰራሉ። ጣሊያን ከአደጋ ታደገቻቸው ስለተባሉት ስደተኞች ማንነት ያውቁ እንደሆነ ጠይቄያቸው ነበር።
በብዛት ምዕራብ አፍሪካ ሀገሮች የነበሩት ግን ወደ እስከ 400 የሚሆኑ የአበሾች እንዳሉ ግን ትክክለኛው ቁጥሩ ይሄ ማለት ትንሽ ያስቸግራል። ህጻናቶችም አሉ፣ ሴቶችም አሉ፣ እርጉዞችም ነበሩ።
አባ ሙሴ ዘራይ ከዚሁ ጀልባ ላይ ከተወሰዱት የድረሱልኝ ጥሪዎች መካከል ለእርሳቸውም ተደውሎላቸው እንደነበር ገልጸው አደጋ ከሚያጋጥማቸው ምክንያቶች አንዱ ጀልባ ወይም መርከቦቹ የተሰሩት በጥሬ ዕቃ የማይረባ መሆኑን ከአቅማቸው በላይ መጫናቸውም እንደሆነ ተናግረዋል።
ይዟቸው የሚመጡ መርከብ ወይ ደግሞ ጀልባ በብዛት ፕላስቲክ ናቸው። ስለዚህ ትንሽ ከተጓዙ በኋላ ችግር ይጀምራል። ለምን ከአቅማ በላይ ተጭና እንደምትመጣው ሞተሩ ይበላሻል። ደግሞ ትንሽ ማዕበል ካለ በዚህ ሰዓት ደግሞ የባህሩ ሁኔታ በብዛት ማዕበል ስላለ ያን ሁሉ ሰው ጭና ያ ፕላስቲክ ጀልባ ብዙ ልትቋቋም አትችልም። ስለዚህ ወዲያው እርዳታ ያስፈልጋቸዋል።
አሁን እነዚህ ህይወታቸው የተረፈው የባህር ላይ ስደተኞች ወዴት እንደሚወሰዱ አባ ሙሴን ጠይቄያቸው ነበር።
መጀመሪያ ወደ ትላልቅ መርከቦች ነው የሚጭኗቸው። ብዙ ከሰበሰቡ በኋላ ወደ ደሴቱ የጣሊያን ደሴት ሲቺሊያ ወደዛ ነው የሚያደርሷቸው። ከዛ ደግሞ እዛ የሬፊጂስ ሰንተር የሬፊጂስ ጥገኛ ጠያቂዎች የሚቀበሉባቸው ቦታዎች እዛ እያደርሷቸዋል።
አባ ሙሴ እንዳሉት እነዚህ ስደተኞች የድረሱልኝ ጥሪያቸው ተሰምቶና ተሳክቶላቸው ህይወታቸው ተርፏል። በሌላ በኩል ደግሞ ሌሎች ስደተኞች ከሊቢያ ተነስተው ጉዞ ጀምረው ነበር።
የሊቢያ ኃይል ባህር ከ1200 አካባቢ የሚሆኑ ስደተኞች በባህር ያሉ ይዛ ወደ ኋላ እንደተበለሱና በየተለያየ የሊቢያ እስር ቤቶች እንዳስገባች ነው የደረሰን።
እንግዲህ ሄኖክ እንደሰማው አባ ሙሴ እንዳሉት እነዚህ ሊቢያና ጣሊያን ባደረጉት ስምምነት አማካኝነት ከሊቢያ ተወስደው የሄዱ ይያሉ መንገድ ላይ ወደ ኋላ ተመልሰው እስር ቤት ገብተዋል። ነገር ግን አባ ሙሴም እዚህ ጋር እንዳሉት ሊቢያ አሁን በተለያየ
ነው የሚያቆዩአቸው። ግን ስምምነቱስ ምንድነው? እሱን ተነጋግራችሁ ከሆነ ምክንያቱም ከዚህ በፊት ጣሊያን የሚገቡ ስደተኞች ስደተኛ ማቆያ ጣቢያ ውስጥ ተመዝግበው አሻራ ሰጥተው ይቆያሉ። በዛ አይነት መልኩ ነበር የሚሰሩት።
አዎ፣ አሁንም እንግዲህ አባ ሙሴ እንደተቀሰሱት ጣሊያን የገቡት እንደዛ ነው የሚሆኑት። ስደተኛ ማቆያ ውስጥ ይገቡና ከዛ በኋላ ወዴት እንደሚወሰዱ ይደረጋል። እነዚህ ግን ገና ሳይሄዱ ባህር ላይ ነው የተያዙትና ወደ ጣሊያን ሳይሻገሩ ባህር ላይ ነው የተመለሱት። ወደ ተለያየ እስር ቤት ነው የገቡት። ከዛ በኋላ ጣፈንታቸው ምን እንደሚሆን አይታወቅም። እዛ ውስጥም ኢትዮጵያኖች አሉ፣ ኤርትራውያኖችም ጭምራሉ። ነገር ግን እነዚህ አሁን ይሄ ስምምነቱን የተባበሩት መንግስታት ድርጅትም ይደግፈዋል ነው የሚሉት እሳቸው፣ ምክንያቱም ወደ ስደተኞች ወደ ጣሊያን እንዳይመጡ። ነገር ግን አሁን ሊቢያ ውስጥ ሌላ ችግር ስላለ ከቤንጋዚም የሚነሱ አለ። ይሄንን የትሪፖሊ በዓለም አቀፍ ደረጃ የሚታወቅ የትሪፖሊ የባህር ላይ አድን ናቸው ይሄንን ስራ እየሰሩ ያሉት ማስቀረቱን። ነገር ግን በቤንጋዚም ሆነ በሌላ ወደቦች ቁጥጥር በማይደረግባቸው ወደቦች እየተሻገሩ የሚመጡ አሉና በየቀኑ ቀጥሏል ነው የሚሉት።
እንግዲህ የአውሮፓ ህብረት በተደጋጋሚ ከብራስልስ እየተነጋገሩ መሪዎችም በዛ ሰዎችን የሚያሸጋግሩ ጀልባዎችን ሊቢያ ድረስ እየሄዱ አሳዶ እስከ መያዝና እስከ ማጥፋት ድረስ የሚወስዱበት እርምጃን ስምምነት ላይ የደረሱበት ነው። በዚህ ዙሪያ እስኪ አስተያየቶቻችሁን ላኩልን። ፌስቡክ ላይ በቀጥታ አት ቪኦኤ አምሃሪክ የእናንተን አስተያየቶች እየወሰድን ነው። የጋቢና ጉዟችን ይቀጥላል። ጽዮን፣ ቀጣዩ ታሪክ በጦርነት ያለፉ ሁለት ህዝቦችን በጎ ባህል የሚያሳይ ነው። በአንድ በኩል የጦርነትን አስከፊ መልክ፣ በሌላ በኩል ደግሞ ኢትዮጵያውያንና ኤርትራውያን የአንድም ቤተሰብ ሁኔታ ለመለወጥ በጋራ የሰሩት ስራ ነው። ግርማይ ገብሩ ነው ዘገባውን ያደረሰን።
አዎ፣ እንግዲህ ግርማይ ገብሩ ከአዲግራትና እዛ ትግራይ ክልል አካባቢ ያሉ ዘገባዎችን በስፋት እያደረሰን ነው የሚገኘው። አንዱም እንግዲህ ይሄ ዘገባው ነው።
በፌስቡክ ላይ በጣም በርካታ ሰዎች ናቸው የተመለከቱት። ዜናውን ከሰሙ በኋላ ነው አድማጮቻችን በኢትዮጵያም በኤርትራም ያሉ እነዚህን ቤተሰብ መርዳት አለብን ብለው የተነሱት። እስኪ ታሪኩን ከግርማ እንስማ።
ዛሬ እንግዲህ የአለፍ አለፍ እያለ የቴክኒክ ችግር ይገጥመናል። የምንሰራበት ሲስተም አንዳንድ ጊዜ እንደዚህ አይነት ችግር አለው።
እንግዲህ መረጃዎቹን
በተባለው ከተማ ውስጥ ይኖሩ የነበሩት
ወደ ግርማይ ገብሩ አሁን ሰርቷል እያለን ነው ሞክቢል ያቤሮ። ወደ ግርማይ ገብሩ ዘገባ እንለፍ።
አባወራው ጋሪ በፈረስ እየጎተቱ ነበር የሚተዳደሩት። ከዕለታት አንድ ቀን የተቀበረ ፈንጅ ፈንድቶ ብዙ ሰዎች ላይ አደጋ ደረሰ። አባትየው እስከነ ልጃቸው በደረሰባቸው የፈንጅ አደጋ እሳቸው ሁለት አይናቸው ሲያጡ፣ ልጃቸው ደግሞ አይኑንና ጆሮውን ብቻ ሳይሆን አንደበቱም ተዘጋ። እናትየው ወይዘሮ መብራት ጽጋብ ማየት የተሳናቸው ባለቤታቸውን እንዲሁም ማየት መስማትና መናገር የማይችለውን ልጃቸው ይዘው ወደ አገራቸው ወደ ኢትዮጵያ መጥተው ትግራይ ክልል ውስጥ በአዲግራት ከተማ መኖር ጀመሩ። የዚህ ቤተሰብ ችግር በዚህ ብቻ አላበቃም። ወደ አገራቸው ከገቡም በኋላ ሌላ ልጃቸው በሕመም ምክንያት እንዲሁ አይኑን ጆሮውንና አንደበቱን አጥቷል። ወይዘሮ መብራት ቂጣ እየጋገሩ ኩበት እየለቀሙ ቤተሰቦቻቸውን ያግዙ እንደነበር ያስታውሳሉ። አሁን ላይ ግን በከባድ የስኳር በሽታ ስለተጠቁ በአዲግራት ከተማ በቅዱስ ትልቺያ መደራጃ ማዕከል መጠለያ ተሰጥቷቸው በአንዲት ጠባብ ቤት ባለቤታቸውና ልጆቻቸውን እየመሩ ውለው ያድራሉ።
አይን የለን፣ እዝን የለን፣ አፍ የለን፣ ስዒብ ካብ ኢድካ እንጀራ ሃብና።
አይን የለም፣ ጆሮ የለም፣ አፍ የለም፣ እኔን በእጃቸውን ጎትተው ብቻ እንጀራ ስጭን፣ ውሃ ቀቢን፣ ወደ ሽንት ቤት አድርሽን ነው የሚሉኝ። እኔም ያለኝን እሰጣቸዋለሁ፣ ወደ ሽንት ቤትም አደርሳቸዋለሁ። እኔ ለራሴ በስኳር በሽታ ተጠቅቼ
ከነሱ በላይ በጣም ተጎድቻለሁ። ወይዘሮ መብራት ጽጋብ አንደኛው በህመም ምክንያት ማየት መስማትና መናገር የማይችለውን ልጃቸው ይዘው ጥቁር አንበሳ ሆስፒታል ድረስ እንደተጓዙና ምንም መፍትሄ እንዳላገኙ ይናገራሉ። በዚሁ ችግር ውስጥ አንደኛው ልጃቸው ብርሃነ ገብረህይወት 30 አመት እስኪሞላው ድረስ እንዲሁም ሁለተኛው አጎስቲኖ ገብረህይወት 24 አመት እስኪደርስ ድረስ ይኸው ማየት የተሰናቸው ባለቤታቸውንም ጨምረው እስካሁን ድረስ ብቻቸውን ያስተዳድሯቸዋል።
ንህና ሊና ተቃፍና የሞት ክመጽዩ አይነብርንና ተጸጊያም ድህርጠኒሁን ካለ ሕንቲ
እስካለን ድረስ አቅፈን እናቆያቸዋለን። ግን እኛም ነዋሪዎች አይደለንም። አንዱ ላይ ተጠግተው ከቆዩ ደህናም ችግር አልነበረውም። መንግሥትስ ቢሆን ለምንድን ነው ዝም ብሎ የሚያየኝ? እኔ ከሞትኩኝ በኋላ ልጆቼ ምንድን ነው የሚሆኑት? አሁንስ መረረኝ። እኔ እንኳን ጠሉኋቸው፣ ጨነቀኝ። ለቁርስ የሚሆን የሚላስ የሚቀመስ ከሌለኝ ምንድን ነው የማበላቸው ብዬ ቁጭ ብዬ እጨነቃለሁ። ይህንን የወይዘሮ መብራት ቤተሰብ ችግር በአሜሪካ ድምፅ ሬዲዮ የትግርኛ ቋንቋ ዝግጅት ላይ ቀርበዋል። ዝግጅቱ ከቀረበ በኋላም በሁኔታው ክፉኛ ያዘኑት ኢትዮጵያውያንና ኤርትራውያን የገንዘብና የምግብ እርዳታ ለግሶላቸዋል። ወይዘሮ መብራት በተሰበሰበላቸው 600 ሺህ ብር በአሁኑ ሰዓት አዲግራት ከተማ ውስጥ በ500 ሺህ ብር አምስት ክፍል ያለው የመኖሪያ ቤት ገዝተው ሶስቱን ክፍል አከራይተው መኖር ጀምረዋል። በዚህም የወይዘሮ መብራት ጽጋብ ቤተሰብ የአሜሪካ ድምፅ ሬዲዮንና በመላው ዓለም የሚገኙት ያገዟቸው ኢትዮጵያውያንና ኤርትራውያንን ያመሰግናሉ።
ተደስተለኹ በኣኻትኩም ተሓጒሰ ኣነ ጽቡቕ የኒ ኮዝዳ ጽቡቕ ኣለው ጥሜት የለን ሽግር የለን ህዝል ኣሻላኻትኩም
በእናንተ በጣም ተደስቻለሁ። እኔ በጣም ደህና ነኝ። ልጆቹም ደህና ናቸው። ረሃብ የለም፣ ችግር የለም፣ ቆሻሻ የለም፣ ቅማል የለም። በጣም ጥሩ ነው ያሉት። በልተን ጠግበናል። ለኢትዮጵያውያንና ለኤርትራውያን በጣም ደህና ናቸው ያሉት በጣም አመስግነዋል። በሉና ንገሩልኝ። ምስጋና የወሰን የለውም። እናንተን ይዤ ክብርና ኩራት ተሰምቶኛል በልልኝ።
ምስጋና የወሰን የውልን ዓኻትኩም ሒዘ ኸቢረ ኾሪዐ ሚቆ ተኸዲነ።
እኛም መልእክቱን አድርሰናል። ለአሜሪካ ድምፅ ግርማይ ገብሩ ከመቐለም።
የጋቢና ጉዞአችን ይቀጥላል። ሰሞኑን ከረፍት የተመለሰ ረፍት ላይ የነበረው ዲጄ ፋቱ የጋቢና ዲጄ እስቲ ገባ ተሳፈር። ዲጄ
እንኳን ደህና መጣ።
እንኳን ደህና ቆያችሁ።
ለእኔ ተከሻይን ኃላፊነት ተሽከረ
ከረፍት አይመስልም ራሱ። እስቲ ተመልከቹ
ውደታሽ ሲሆን በጣም ብዙ ነው። ሁለት ሳምንት ቀጥ አድርገሽ ያሻል። እንዴት ነበር? ለማንኛውም
ግን አድማጮች በጣም ስለናፈቁ እኔ አልተመቸዋቸውም።
ተተኪ ዲጄያችን ደግሞ ዲጄ ሞክቢልም አንተን ተክቶ በጣም ብዙ ስራዎች ሲሰራልን ነው የቆየው። እናመሰግናለን ሞክቢል።
ሙዚቃም ሲመርጥ ነበር ሙዚቃ።
ለማንኛውም የመጣኸው ዛሬ የቦብ ማርሌን ልደት ለማክበር ነው እንጂ እኛን ሰላም ለማለት
ዛሬ በልደቱ ነው። እንግዲህ በቦብ ማርሌን ልደት ነው የመጣሁት። እንግዲህ የቦብ ማርሌን ልደት ምክንያት በማድረግ ደግሞ ዘለቀ ገሰሰ ይባላል ከዚጊ ማርሌና ከሜሎዲ ሜከርስ የቦብ ማርሌ ልጆች ጋር ወደ 10 ዓመት ሙዚቃ ተጫውተዋል። ፕሮዲስ አድርጓል የእነሱን 2 አልበም ግራሚ ያሸነፈ አልበም። ከእሱ ጋር እስቲ ስለ ቦብ ማርሌ ልደት እና ስለ ሁኔታው አውርተናል።
የት ነው ዘለቀ ያለው አሁን?
ዘለቀ ወደ ኢትዮጵያ ተመልሷል። 4-5 ዓመት ሆነ ተመልሷል።
አሁን ከኢትዮጵያን ድምፃውያኖች ጋርም እየሰራ ነው አይደል? ከአንድ ወጣት ድምፃዊ ጋር አንድ ዘለቀ ሰርቶ አይቼዋለሁ።
አንድ ሁለት ሰርቶ አሁን 3ኛ አልበም ወይንም ጨርሻለሁ በቅርቡ ይወጣል ብሏል። እንግዲህ ሙሉ ኢንተርቪውን አዳምጡት። ሬጌ ላይ ታተኩራለህ እና ዛሬ ደግሞ እንግዲህ ሬጌ መሰረትም በለው በቃ ሬጌ በሱ ላይ የተመሰረተ ሮበርት ኔስታ ማርሌ በርዝዴ ነው ወይም የተወለደበት ቀን ነው። የሬጌው ንጉስ ቦብ ማርሌን እንዴት ነው አንተ የምትገልጸው?
ቦብ በእውነቱ እኔ ሲጀመር ኢትዮጵያዊ ነኝ ብሎ የክሌም ያደረገ ሰው ነው ሲቲዝንሽፑን ራሱን። ከዛ አልፎ ባብ ዓለም ላይ በሙዚቃ ዓለምን የቀየረ ሰው ነው በእውነት። ስለ ሰብአዊ መብት፣ ስለ ነጻነት፣ ስለ አፍሪካ አንድነት፣ ስለ እኩልነት ይህን ሁሉ በሙዚቃ ወደ ህብረተሰቡ ያስተላለፈ ፋክት ታይም ማጋዚን ለታስታውስ ከሆነ በነሱ ሚሊኒየም በፈረንጆች 2000 ዓለምን የቀየሩ ኢንዲቪጁዋልስ ባለፈው ሴንቸሪ ብሎ ባለፈው 100 አመት ተብሎ የተመረጠ ሰው ነው። እና ከዛ አልፎ ደግሞ በኢትዮጵያነቱን ኢትዮጵያን ያው የመንፈሳዊ ቤቱ ያገሩ አርጎ ነው ማለት ለምን ኢትዮጵያ በነጻነት የኖረች የራሷ ታሪክ ያላት የራሷ ቋንቋ ያላት የመጀመሪያዋ ክርስቲያን ሀገር የሰው ተፈጥሮ የሰው ዘር የተገኘባት ሀገር ስለሆነች በነጻነት መኖሯ በተለይ ደግሞ የጥቁርን ህዝብ የአድዋ ድልን ለምሳሌ አሁን ያው የዓለም የጥቁር ህዝብ ታሪክ ሆኗል። ያ ሁሉ ገፍቷቸው እንግዲህ በእውነቱ ይህንን ሁሉ ነገር አጠቃለው በሙዚቃው አድርጎ ያስተዋወቀ ሰው ነው። ኢትዮጵያንም በእውነት አሁን እዚህ የምናገራለው በሚዲያ ላይ ሀውልቱም ለምን ቆመ ብለው አንዳንድ ዜጎች ጠይቁ ኢትዮጵያ ውስጥ ይህን ነው የምናስረዳው። በእውነት ኢትዮጵያ ጦርነት ላይ ድርቅ ላይ እንደዛ ብዙ ትርምስ ባለፈበት 30-40 አመት ውስጥ እሱ አለም ላይ የኢትዮጵያን ባንዲራ እያውለበለበ የታላቁ አፍሪካ አርማ አድርጎ ነበር የሚያስተዋውቀው። ስለዚህ ከዛ ሁሉ አልፎ ግን የሙዚቃ ኢንዱስትሪውን ቀይሮታል። ወደ ሬቮሉሽን ወደ ኮንሽስነስ ያስተላለፈ አፍሪካዊ ዘር ነው። እንግዲህ
ለአንተ ግን አንድ ሙዚቃ ንገረኝ ብንህ የትኛው ሙዚቃ ነው በቃ የውስጥህን ስሜትህን ያወጣልህ? በቃ ሁሉ ጊዜ ከቦማሌ ሙዚቃዎች ውስጥ ያንተ ፐርሰናል ሙዚቃ ምንድን ነው? የትኛው ነው?
ብዙ ናቸው። እውነት ብዙ ናቸው።
አውቃለሁ ብዙ ናቸው።
አዎ በጣም ከሁሉ አልፎ እንግዲህ ያው እኔ ሁሌ የምዘፍነው ዌይቲንግ ቬን
የኔም ፌቨሬት ሙዚቃ እሱ ነው።
አዎ አይ ቲንክ ዩ ኖ ታውቃለህ ለማን እንደዘፈነው እሱን?
ምንም አላውቅም። ንገረኝ። ምንም አላውቅም።
ዌይቲንግ ቬን ዓለምን ሲዞር በጣም ፌመስ ሆኖ ዓለምን በተለይ አሜሪካ ሲዞር ብዙ የእሱ አድናቂዎች ነጮች ናቸው፣ ነጭበሮች ናቸው። እና አፍሪካን አሜሪካኖች ታሪኩን እንደምታውቀው ሬጌን ወላ በኋላ ነው ከሱ ካረፈ በኋላ መሰለኝ እንዲያውም ይሄ ዳንሶል ሲመጣ ነው ሞሪስ መስማት የጀመሩት። እና እየጠበቅኳችሁ ነው ብሎ እንደ ፍቅር አድርጎ ስለ
ኑልኝ እየጠበቅኩ ነው እናንተ ነው።
አዎ እንዴ ብዙ ተጽፏል በዚህ ላይ። አዎ
አይገርምም? አላውቀውም ነበር።
አዎ እንዴ ብዙ ተጽፏል በዚህ ላይ ለጥቁር አሜሪካኖች ነው የዘፈነው።
በፍቅር አስመስሎ እየጠበቅኳችሁ ነው
አስመስሎ። አዎ አዎ ምን ነው የታላችሁ ነው።
በጣም ደስ ይላል። መጨረሻ ሳላነሳ እንግዲህ ደውዬልህ ሳላነሳ ማልፎ አንድ ጥያቄ አለ። የቦብ ማርሊ ሀውልት እንግዲህ ኢትዮጵያ ውስጥ ወደ ኢምፔሪያል ሆቴል አካባቢ ቆሞ ነበር። እኔ ያለውም ደግሞ ተጀምሮ ነው የወጣሁት። አሁን ደግሞ ሊነሳ ነው ከዛ ጋር የሚባል ነገር አለ። ስለዚህ ነገር አጠር አድርገህ ብትነግረኝ ደስ ይለኛል።
በጣም ጥሩ። እኔ ያው ከስፖንሰሮቹ አንዱ ነን ለማቆም እሱን። እኔ አቶ አዲስ ገሰሰ ታውቃለህ፣ የሙዚክ ማኔጀር ወንድሜ እና አቶ አዋድ መሀመድ የአዲካ ባለቤት ጓደኛችን ሆነን ነው ያቆም ነው። ብዙ ወጪ ወጥቶበታል። ምንድን ነው የሆነው? ያው ከተማዎችን እያደገች ነው አዲስ አበባ ውስጥ 83 አደባባዮች አሉ ራውንድ አባውት እና በትራፊክ ጭንቅንቅ ምክንያት አንዳንዶቹ ሪዲዛይንድ ሆነው መንገድ ክሮስ ሮድ ሆኖ በላይት እንዲሆን ተደርገዋል። ኦልሬዲ የቦሌ ሚካኤልም ተነስቶ አሁን በጣም ፍሎው እያደረገ ነው ትራፊክ። በዛ ምክንያት ከተማው አስተዳደር ያው ይሄ ነገር ትንሽ ትራፊክ ጭንቅንቅ ስላለ አልተርናቲቭ ቦታ ፈልገን ተመካክረን ይነሳል፣ ይቀየራል ቦታው። አደባባዩ እንደምታውቀው የተሰየመው በ1997 በኢትዮጵያ ካሌንደር የቦብ ማርሌ 60ኛው ዓመት አፍሪካ ዩናይትድ የሚለውን ኮንሰርት አምጥተን ያኔ ነው የኢትዮጵያ መንግስት ለቦብ እንዴት ነው አንድ ቀሪ የሆነ ቅርስ የሆነ ነገር እናድርግ ብለው ነው ያ አደባባይ የተወሰነው። አሁን ትንሽ ካቆምነውም በኋላ ስናየው እውነትም ትራፊኩ በጣም ተጨናንቋል። ከገርጂ የሚመጣው ከ22 የሚመጣው የቦሌ መገናኛ እዛ ላይ ነው ትንሽ እና የዲዛይንም ይሸዋለሁ ቀናሴ ከድሮም እና ያ እንዲቀየር አሁን ደብዳቤ አስገብቻለሁ ከንቲባው ጽህፈት ቤት፣ የአዲስ አበባ አስተዳደር ጽህፈት ቤት፣ መንገዶች አስተዳደር እና የአዲስ አበባ ቱሪዝም አስተዳደር አግብተናል። እነሱም ያሉን ምንድነው ይሄን ነገር ተመካክረን ህዝብ ሰውም ገብቶ ፎቶ ሊነሳም ይችላል
ቦታ
በጣም እንዲ ያልተጨናነቀው ቦታ ሾርት ሊስት አድርገን እንሰጣቸዋለን ተብለናል እና ከዛ መርጣችሁ ተመካክረን
ስለዚህ እየተበቃችሁ
የሚል
ቦታ እየተበቃችሁ ነው ተተኪ ቦታ
እየተበቀነው አው ደብዳቤውን አሁን ካገባው እንዳስተካከለው ስዊክ ፎሎ አፕ አለን እንጠብቃለን ብለን እንግዲህ በሱ ደግሞ በሚዛወርበት ጊዜ ያው ታቃለ ትልቅ ለቱሪዝምም ቢሆን ለታሪክም በኪነ ጥበብ ቦታ ኢንተርናሽናል ሬኮግኒሽን ያለው ሰው ነው እና በክብር እንደገና ለትልቅ ኮንሰርት አድርገን እናቆመዋለን ብለን ተስፋ አለን።
በጣም ጥሩ። ወሬዎች ይነሳሉ ሻሸመኔ ቢሆንስ ተብሎ ይሄ ምንድን ነው ሀሳቡ?
እንግዲህ ከውጭ የሚመጡት ወደዛ የሚሄዱት ያው አዲስ አበባ አርፈው ነው። አይ አዲስ አበባ የአፍሪካ ዋና ከተማ፣ ማንም ሰው ወደ ሻሸመኔ የሚሄደው ትራቭለርም በአዲስ አበባ ነው የሚያልፈው፣ አይቶስ ነው የሚያልፈው። እና ብዙ ሰው እንዲያየው እድል የሚሰጠው አዲስ አበባ መሆኑ ነው እንደሚመስለን። እና እዚህም ነው ይቀየራል የተባለው ቦታው። ያውም ሞር ሰው ልጆቹን ይዞ ፋሚሊ ገብቶ ፎቶ ሊነሳበት የሚችልበት ሁሉ ኮንሲደርድ እየሆነ ነው። እንዲያውም ፐብሊክ ዲስካሽንም ይደረጋል ብለዋል ህዝቡ ይሳተፍ በዚህ ነገር።
በጣም ጥሩ ሀሳብ፣ እስማማለሁ። ሀሳቢን አንስቻለሁ።
ወሬውን ክሊን አድርገነዋል፣
አጥርተነዋል በሙሉ። በጣም ደስ ይላል። ዘለቀ እንግዲህ አመሰግናለሁ ለዛሬው።
Africa unite, 'cause we're moving right out of Babylon, and we're going to our father's land. Yeah, how good and how pleasant it would be before God and man, yeah, to see the unification of all Africans.
እንግዲህ የምሽቱ የጋቢና ዝግጅታችን በዚሁ ተጠናቋል። በዚህ በስቱዲዮ ስናስተናግድ አብረናቸው ያመሸነው ሄኖክ ሰማእግዜርና
ጽዮን ግርማንን።
በፌስቡክ አስተያየቶቻችሁን ስጡን። በዚህ በጀመርነው የቦብ ማርሊ ሙዚቃ ይሆናል የምንሰናበተው። መልካም ልደት ቦብ። ሙዚቃ ወደ እናንተ።
መልካም ምሽት። Moving right out of Babylon, and we're grooving to our father.